የእድሜ ልክ ጉዞ በትምህርት ምርምርና ጥናት ዓለም በመምህርነትና በትምህርት ሥራ አመራር የሥራ መስኮች በኢትዮጵያ የትምህርት ሚኒስቴር ሰርተዋል። ኋላም በተለያዩ የአፍሪካ ሀገሮች የተባበሩት መንግስታት ድርጅት የትምህርት ጉዳዮች አማካሪነት ለረጅም ዓመታት አገልግለዋል። ዛሬ ደግሞ በጡረታ ዘመናቸው ላለፉት በርካታ ዓመታት የዕለት ተቀን ስራቸው ባደረጉት የአንደኛና የሁለተኛ ደረጃ ትምህርት ክፍሎች የስርዓተ ትምህርት ቀረጻ ተጠምደው ይገኛሉ። ዶክተር አያሌው ገብረስላሴ ላለፉት በርካታ ዓመታት መኖሪያቸው ባደረጓት አሌክዛንድሪያ ከተማ በሚገኘው መኖሪያ ቤታቸው ጎራ ብሎ ስራቸውን የተመለከተው የዚህ የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከዶክተር አያሌው ጋር ውይይት አድርጓል።
ዶክተር አያሌው ገብረስላሴ እንደምን አሉ? ከደሴ የንጉስ ምኒልክ አንደኛ ደረጃ ትምህርት ቤት እስከ ሃርቫርድ እና ኮሎምቢያ ትምህርት ነው ያለፉት 80 ዓመታት የተጓዙበት ጉዞ። ከአዲስ አበባ የሜክሲኮ አደባባይ የመምህራን ትምህርት ኮሌጅ፣ የኢትዮጵያ ትምህርት ሚኒስቴር በተባበሩት መንግስታት አማካኝነት ደግሞ በተለያዩ አፍሪካ ሀገሮችም በስራም ትምህርት ነበር መንገዶ። የህይወት ታሪኮን የሚተርኩ የተወሰኑ ጽሁፎች እንዳየሁት ይሄን የ80 ዓመት የትምህርት ትጉዞ ለመጪው ትውልድ በሚበቃ መልኩ ከአራተኛ ክፍል እስከ 12ኛ የስርዓተ ትምህርት ቅጾችን አዘጋጅተው ለጥቅም እንዲውሉ ባለፉት 10 ዓመታት ውስጥ ሲደክሙ መቆየቱ ነው የተረዳሁት። ለምን ይሄን መንገድ መረጡ?
እኔ በአጋጣሚ ብዙ እድል አግኝቻለሁ። በአንደኛ ደረጃ፣ በሁለተኛ ደረጃ፣ በኮሌጅ በኢትዮጵያ ውስጥ ከኢትዮጵያ ውጭ በስራ ደግሞ አፍሪካ ሀገሮች ሁሉ እጅ ለማየት ለመስራት እድል አጋጥሞኛል። ይሄ እድል ለሌሎች እንዲዳረስ ይህንን እንዳካፍል ስለመፈልግ እድሜ እየገፋ ሲሄድ ይህንን የማውቀውን ሳልናገር ሳላስብ ባልፍ በጣም ትልቅ ጥፋት ይመስለኛል።
በሀገር ውስጥም በውጭ ሀገር ይበልጡን ደግሞ በተለያዩ አፍሪካ ሀገሮች ተጓጉዘው ካገለገሉት በተጨማሪ እዚህ ዋሽንግተን ዲሲ መጥተው በመምህራንነት ያገለገሉበት ጊዜ መኖሩን እንዲሁ የህይወት ታሪኮ ይተርካል። እነኚህ ቅጾች መሰረታዊ የሆኑ ነገሮችን ያነሳሉ። ገልበጥ ገልበጥን ለማድረግ እንደሞከርኩት እዚህ ላይ የምንመለከተው በህግ የበላይነት በመተዳደር ግብረ ገብነት ደንብና ልምድ የዛሬም ዘመን ኢትዮጵያ ልጆች ማነጽ ይላል። ለትውልድ ነው ይህ መጽሐፍ የተዘጋጀው። የአስረኛ ክፍል የወላጆችና የመምህራን መምሪያ ይላል። በየክፍሉ ተመሳሳይ መጽሐፎችን አዘጋጅተዋል። ምንድን ነው በዋናነት የእነኚህ የስርዓተ ትምህርት መመሪያዎች ይዘት?
በዋናነት ሲቪክስ በዜግነትና በስነ ምግባር የታነጸ ትውልድ እንዲኖር መነሻ እንዲሆን፣ ይህንም እኔ ያዘጋጀሁትን ካየ በኋላ ሌላ መምህር፣ ሌላ የትምህርት ሰው የበለጠ የሚያሻሽልና ይህንን እንድንጠቀምበት ነው።
እንዲህ ያሉ ስርዓተ ትምህርቶች፣ የመምህራን የወላጆች መምሪያ፣ እንዲህ ያሉ የትምህርት ጽሁፎች ይበልጡን በተቋማት ነው የሚዘጋጁት። አንድ ዜጋ፣ አንድ ግለሰብ ይሁነኝ ብሎ እውቀቱም ኖሮት ገንዘቡንም ጊዜውንም ወስዶ ብቻውን የሚያዘጋጀውም ነገር አይደለም በመሰረቱ። እርስዎ ግን በመግቢያው እንደጠቆሙ ነው 13 ዓመታት ይመስለኛል እስካሁን የሰሩት የግሎ ዘመቻ የግሎ ፈተና አድርገው ይዘው የደረሱት።
ደስታም ይሰጠኛል። ቢሆን ደስ ይለኛል፣ ባይሆንም ሞክሬያለሁ። ከዚህ ደግሞ የበለጠ አንድ ሰው እድል አያጋጥም። አለዚያማ ሌላ ምን ትርጉም ይኖረዋል ህይወት?
ስለ ትምህርት እናውራ። ጨዋታችን ይበልጡን ትምህርትን፣ ስርዓተ ትምህርትን፣ የኢትዮጵያ ልጆች ማነጽ ያህል ትልቅ ዓላማ ያዘለ ነው እና መሰረታዊ የሆኑ ጥያቄዎችን መመርመር ምናልባትም የምናውቃቸው የሚመስሉንም ነገር ግን በየዕለት ተዕለት ህይወት ውስጥ የማናነሳቸውን ጥያቄዎች እንድናነሳ ይጋብዛል እንዲህ ያለ ሁኔታ እና ትምህርት ምንድን ነው? ትምህርት ምን ያደርጋል? ለምን ያስፈልጋል? እንደው ቀላል የሚመስለን መጠየቅ የሌለበት የሚመስለን ጥያቄ ነው። ግን ስለ ትምህርት ነው እና ጽሁፉ ትምህርት ምንድን ነው?
ትምህርት ሰውን መለወጥ፣ የምትፈልገውን አይነት ሁኔታ ካወቅ ወደዚያ ሁኔታ የሚለወጡበት መንገድ ነው። ከዚያም ጥቅሙን እያየ ትውልድ እያሻሻሉ እያደገ እንዲሄድና እንዲጠቀምበት በትምህርት ነው። ብዙ ሀገሮች አሁን ያሉበት ሁኔታ ከትምህርት መጓደልና ከትምህርቱ አይነት ድክመት የተነሳም ነው ብዙ ወደኋላ ቀሩ የሚባሉት ሀገሮች። ቢማሩም ባይማሩም ተመልሰው ያው ችግራቸውን አልፈቱም ይመስለኛል። ምናልባት ጊዜ ይጠይቅ ይሆናል። ግን ለትምህርት ፍቱን መድኃኒት መሆኑ የተረጋገጠ ነው የታመነበት። ይሄ ዩኒቨርሳል ቫሊዲቲ ያለው
ትምህርትን ስናስብ ፈጥኖ የሚመጣልን ትምህርት የሚቀሰምበት ቦታ ይበልጡንም ትምህርት ቤት ነው። እንዲህ ያለ ስርዓት ወግ ያለው የመማር ዘዴን የተከተለ ትልቅ ቦታ ይሰጠዋል። ነገር ግን ትምህርት በየትኛውም ቦታ በማናቸውም ጊዜ ትምህርት ቁም ነገር መክፈል ይቻላል እና እንዴት ነው በዚህ ስርዓተ ትምህርት ውስጥ ሰዎች ህይወት ውስጥ ሞልቶ እንዲወጣ የሚፈልጉትን ምን አካተዋል?
አዎ፣ ብዙ በትምህርት ቤቶች የምንማራቸው ትምህርቶች ቋንቋ፣ ሳይንስ፣ ሂሳብ እንደዚህ ነገሮች ነው። ግን በሰለጠኑትና በገፉት ሀገሮች ከዚህ በተጨማሪ በወላጆች በህብረተሰቡ ልዩ ልዩ የአኗኗር መመሪያ ለምሳሌ ህግን ስለማክበር፣ በህግ ስለመተዳደር፣ ፍርድን ስለማክበር ይሄንን በሃይማኖትም ለትምህርት ቤትም እየተባበረ ትውልድ ለልጅ እያስተላለፈ እያደገ እየተለወጠ ይሄዳል። እኛ ግን ገንጥለን ሂሳብን አስተማር፣ ሳይንስን አስተማር፣ ሌላውን አስተማር ተምሮ ደሞዝ ለማግኘት እድሉን ለማሻሻል እንጂ ከዚያ ወደ ሰብአዊ ችግር ወደ ሰብአዊነት የማሰብ ነገር ብዙ አልታየም። እርግጥ ብዙ ወጣቶች ብዙ መስዋዕት አድርገው ለውጥ ለማምጣት ሬቮሉሽን ለማድረግ ከሌላም ከውጭ ሀሳብ ለማምጣት ተሞክሯል። በመሰረቱ ግን በብልሃትና ከህፃንነት ጀምሮ ካልሆነ እንደገና ደግሞ ያንን መድገም ነው እንጂ መሻሻል የሚኖር አይመስለኝም።
ይሄ ትምህርትን ከሌላ የማምጣት አዳዲስ ነገሮችን የመቅሰም ዝንባሌ ሀገር ከበቀለው በአካባቢ በቂ ካለው እውቀት ጋር ማዛመድ፣ ልማድ፣ ወጎች፣ ባህሎች ቢኖራቸው ሚና እንዲህ ያለው የትምህርት ስርዓት በሚቀረጽበት ጊዜ ምን አይነት ሚና ይኖራቸዋል?
እዚህ አንድ ህዝብ በሀገሩ ባህል ላይ የተመሰረተ ነው። ደግሞም ጠላንም ሳናውቅ በልጅነት ያደግንበት አብሮን ይኖራል። አስተሳሰባችንንም ብዙ ጊዜ ይመለከተዋል። እና ይሄ እንደኔ አስተሳሰብ ከወላጆች ከትምህርት ቤት አብሮ የሚደረግ ነገር ነው። ሁለተኛ ደግሞ የቀለሙንና የሳይንሱ ዘመናዊ ቴክኖሎጂ ትምህርት ከሰብአዊ ትምህርት ሂማኒቲ ሰው የመሆን ነገር መቼም ወደትም ጠላንም ሁላችንም ሰው ነን። ሰው መሆን ማለት 40 ዓመት 50 ዓመት 60 ዓመት ኖሮ መሄድ ማለት ነው። በዚህ ጊዜ ውስጥ ምን ቁም ነገር ሰርተናል? ምን ቁም ነገር የሰሩልን ሰዎችን ብድር ለመመለስ ሞክረናል?
ይህ ሰውነት የሚለውን ነገር ቀደም ብለን ስንጫወት አንስተውት ነበረ። አንድ ሰው መሆንን በተለምዶ መደበኛ ትምህርት ቤቶች ውስጥ ሊያገኘው እንደማይችል ሰው መሆንን እስካልቻለ ደግሞ እንግዲህ ሰው ነኝ የሚለውን ነው ሰው የሚፈልገው ነው። እስኪ ቅድም ጀምሮ ያደረጉትን ወግ እናራዝመው። ሰው ማለት ምን ማለት ነው? ሰው ማለት መቼ ነው?
ከትምህርቱ ሰው ከዶክተር አያሌው ገብረስላሴ ጋር የጀመርነው ወግ አድማጮች አልተቋጨም፣ ሳምንት ይቀጥላል። የትምህርት ጉዳይ ነው ወጋችን። በአሁኑ ግን እንግዳይን ዶክተር አያሌውን አመሰግናለሁ። እግዚአብሔር ይስጥልኝ።